እንደምን አምሽታችኋል አድማጭ ተመልካቾቻችን። የጋቢና ቪኦኤ የአዲሱ ትውልድ ድምጽ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት መርሃ ግብሩን ጀመረ። ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
ራሱ ሪላ ትራፊክ ተደረገ ኢትዮጵያ ውስጥ እስሙዝ ሞተር ትራንዚሽን አይደለም በመሳሪያ። ስለዚህ አንዱ ወደ አንዱ ሲሻገር ጥሩት ያለው ሰባታ አለ።
ተሰማና ነው ማለት ያልችል አንድ ግጥ ምን እንደሆነ ነው የተሰማ።
ኢትዮጵያ እንደ ሀገር እያጋጠሟት ላሉት ተግዳሮቶች መፍትሄ ለማበጀት ስትል የሀገራዊ ምክክር መድረክ እያዘጋጀች ትገኛለች። በዚህ ዙሪያ የእናንተ አስተያየት ምን ይመስላል ስንል ወጣቶችን አነጋግረናል። ኬኔዲ አባተ የስፖርት ዘገባዎችንም ይዛል። ሌሎች ርዕሶችንም እናነሳለን። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምጽ ቅንብሩ ብርሃን ኃይሉ፣ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል። አሁን ስመኝሽ የቆየ ከዓለም ዙሪያ የተጠናቀሩ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ኤደን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በአፍሪካ ሰላም፣ ፍትህ፣ ሰብአዊ መብትና የጾታ እኩልነት እንዲሰፍን ራሳቸውን አደጋ ላይ በመጣል ያመራር ጥንካሬና ብቃት ላሳዩ 12 የአህጉሪቱ ሴቶች የጀግና ሽልማት ሊሰጥ መሆኑን አስታውቋል። በኮቪድ-19 ወረርሽኝ ምክንያት በድህረ ገጽ አማካኝነት ዛሬ በሚካሄደው የሽልማት ስነ ስርዓት ላይ ተሚሸለሙት አፍሪካዊ ሴቶች መካከል በደቡብ አፍሪካ ኬፕ ታውን ከተማ የሚታየውን የቡድን ጸብ ለማረጋጋት ከሞት ጋር የተጋፈጠችው ሮክቻንዳ ፓስኮ፣ በላይቤሪያ ለሴቶች መብትና ከጾታዊ ጥቃት እንዲጠበቁ ስትታገል ከፍተኛ ማስፈራሪያ ያደረሰባት ፋሲያ ቦዮኖህ፣ እንዲሁም በእርስ በርስ ጦርነት ምክንያት በፈራረሰችው ሊቢያ በተባበሩት መንግስታት ድርጅት ድጋፍ ያገኘው መንግስት የውጭ ጉዳይ ሚኒስትር የሆነችው ናጅላ ማንጉስ ይገኙበታል። በሽልማቱ ስነ ስርዓት ላይም የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከንና ቀዳማዊት እመቤት ጂል ባይደን ንግግር እንደሚያደርጉ የሚጠበቅ ሲሆን ተሸላሚዎቹ እያንዳንዳቸው $5,500 ሽልማት ያገኛሉ። በዲሞክራቲክ ሪፐብሊክ ኮንጎ ደቡብ ምስራቃዊ ክፍል በደረሰው የባቡር አደጋ የሞቱት ሰዎች ቁጥር 75 ሲደርስ 125 ሰዎች ደግሞ ጉዳት እንደደረሰባቸው የባቡር መንገድ ባለስልጣንና የመንግስት ኮሙኒኬሽን ሚኒስትር ቢሮ አስታውቀዋል። ጉዳቱ ከደረሰባቸው ውስጥ 28ቱ በአስኪ ሁኔታ ውስጥ መሆናቸውን የመንግስት ኮሙኒኬሽን ቢሮ ያስታወቀ ሲሆን የባቡር መንገድ ኃላፊው በቦታው ተገኝተው ሁኔታውን ተመልክተዋል። ባቡሩ 15 ተጎታች ረገላዎች የነበሩት ሲሆን 12ቱ ውስጥ ሰዎች አልነበሩም። ሉኤና ከተሰኘችው ከተማ ተነስቶ ወደ ቴንኬ ይጓዝ የነበረው ባቡር በአካባቢው ለነበረው ገደል ውስጥ የገባው ሐሙስ ዕለት ነበር። ራሽያ ትላንት በፖላንድ ድንበር አቅራቢያ በሚገኘው ምዕራብ ዩክሬን ላይ የጣለቻቸው ቦምቦች ሲጠበቅ የነበረና አስደንጋጭ አለመሆኑን የአሜሪካ ባለስልጣናት አስታውቀዋል። የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ የሆኑት ጄክ ሱሊቫን ትላንት ጠዋት ለሲኤንኤን በሰጡት መግለጫ ይህ ለአሜሪካ የደህንነት ቢሮም ሆነ የብሔራዊ ደህንነት ማህበረሰብ አዲስ ነገር አይደለም፣ ይልቁንም ቭላድሚር ፑቲን ወታደሮቻቸው ባሰቡት መልኩ ወደፊት እየገፉ ባለመሆናቸው ደስተኛ አለመሆናቸውን ያሳያል ሲሉ ተናግረዋል። እሁድ ዕለት ራሽያ በምዕራብ ዩክሬን የዓለም አቀፍ ሰላም አስከባሪ ማዕከል በሚገኝበት ወታደራዊ ጣቢያ በተኮሰችው ሚሳኤል ቢያንስ 35 ሰዎች ሲገደሉ 134 ጉዳት ደርሶባቸዋል። አደጋ የደረሰበት ተቋም የኔቶ አባላት ከዩክሬን ወታደሮች ጋር ልምምድ ከሚያደርጉበት ሊቪቭ የተሰኘ ከተማ ብዙም ርቀት የሌለው ሲሆን ራሽያ በስህተት እንኳን ኢላማውን ቢስት የጦ የጦርነቱ አውድ ሊሳፋ እንደሚችል ፍርሃት አሳድሯል። በመጨረሻም በዩናይትድ ስቴትስ ህገወጥ የሆኑ ነዋሪዎችን ከሀገር የማስወጣት ኃላፊነት የተጣለባቸው ባለስልጣናት ስደተኞችን ለመቆጣጠር የስልክ መተግበሪያ እየተጠቀሙ መሆኑ ተገልጿል። የአሜሪካ ባለስልጣናት በተለይ በኮሮና ወረርሽኝ ወቅት ከእስር የሚለቀቁ ስደተኞች የፍርድ ሂደታቸውን ለመከታተል ፍርድ ቤት መገኘት አለመገኘታቸውን ለመከታተል የዘመናዊ ስልክ መተግበሪያዎች የሚጠቀሙ ሲሆን በርካታ የመብት አቀንቃኞች የግለሰብ ነጻነት የሚጋፋ መሆኑን በመግለጽ ተቃውመውታል። እስካሁን በብዛት በሜክሲኮ ድንበር በኩል ሲገቡ የተያዙ ስደተኞችን ጨምሮ 125,000 ሰዎች ስማርት ሊንክ የተሰኘውን መተግበሪያ ስልካቸው ላይ እንዲጭኑ የተገደዱ ሲሆን ሰዎቹ በማንኛውም ሰዓት ፎቶአቸውን አንስተው እንዲልኩ ወይም ስልክ እንዲመልሱ ለመቆጣጠር የሚያስችል መሆኑ ተገልጿል። የስደተኛ ፍርድ ቤት ሂደቶች አስተዳደር እንጂ የወንጀል ሂደት አለመሆናቸውን ገልጸው ድርጊቱ ህገወጥ መሆኑን የሚከራከሩት የመብት አቀንቃኞች የአሜሪካ መንግስት በመተግበሪያው አማካኝነት በሚሰበስበው መረጃ ሌሎች ስደተኞች ያሉበትን ለመጠቆምና ለማሰር እየተጠቀመበት እንደሆነ ስጋታቸውን አስታውቀዋል። አድማጮች ለሰዓቱ ያዝናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ።
የጋቢና ቪኦኤ የሰኞው ምሽት መጋቢት 5/2014 ዓ.ም መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዝግጅቶቻችንን በሬዲዮ ቴሌቪዥን ኢትዮሳት ሳተላይት ላይ እንዲሁም ደግሞ በቪኦኤ አማርኛ የሬዲዮና የፌስቡክ ገጽ ላይ ታገኛችኋላችሁ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በአማራ ክልል 20,000 የሚጠጉ አባላትን ያቀፈው የአማራ ስራ አጥ መሐንዲሶች ማህበር በስሩ ብዙ ዘርፎችን ያዘ ሀበሻ ኢንጂነሪንግ ጠቅላላ ተቋራጭ አክሲዮን ማህበር በማቋቋም የተለያዩ ስራዎችን እየሰሩ ይገኛሉ። ወጣቶቹ ይህንን ማህበር ያቋቋሙት ሌሎች ስራ አጥ ወጣቶችም እንደነሱ ብዙ ሳይቸገሩ እንዲሰሩ መሆኑን ተናግረዋል። አስቴር ምስጋናው ዘገባላት።
በተለያዩ የምህንድስና ዘርፎች ከተለያዩ ዩኒቨርሲቲዎች በመጀመሪያና በሁለተኛ ዲግሪ ተመረቀው ስራ ማግኘት ያልቻሉ በአማራ ክልል የሚገኙ ወጣቶች ማህበር መስርተው ተሰባስበዋል። የመሰባሰባቸው ዋና አላማውን የማህበሩ ዋና ሊቀመንበር ወጣት ሐሽም አዛን ነው ሲገልጽ፣
እንደኛው ያለውን ብልሽ አሰራር ፖለቲካውን ተሽ ለማድረግ ያለ ፕሬሽር ለማስተካከል ታንሽኛ ባል እዚህ አደራጅ ቁጭ ብለን እየተፈለ ያለ ይሄን ያህል ሚሊዮን ሳይድ ተፈጠረ ብሎ ሪፖርት ያደረጋል። ግሎባልስ በእንደኛ ደረጃ ነው ረሰው ባሳይ ተጠማሩ። ስለዚህኛ በተቋም ደረጃ ተደራጅተን ይሄን ያህል አባል ያለ እየታለ ፍጥቆኝ የሱን ሙሽክ ለማጋለጥ ወደሚል ለዚህ ችግር ያደረገን 730 የሚሪየት ፖለቲካል ክረም ስለሆነ እሱ የፖለቲካል ክረም ካሉ የሰው ሀብት ካለን የተፈጠረ ሀብት ጋር እየተቀናጀ ሆኖ ትክክለኛ ሀገር ይለውጥ የተማረው ኃይል ራሱ ሊጠቀም የሚችልበት መስተካከል አለበት። ስለዚህ የትምህርት ፖሊሲው መስተካከል አለበት የሚል አንድ አቋም አለን። የማህበረሰብ መሰረት ወንድሞቻችን እህቶቻችን ከዩኒቨርሲቲ ሲማሩም ሆነ ሲወጡ ተምሬ የትኛው ተቋም ተቀጥሬ እንደዚህ ይገብች የሆነ ሰርች የሚለውን ሀሳብ ሰው ምን አለባቸው ምን አዲስ ሀሳብ ላንጣ ለሀገር ሊጠቅም የሚችል ዓለም ላይ ሊያወዳድረን የሚችል የሆነ ነገር ክሬት ማድረግ አለብን የሚለው ወደ ፈጠው ወደ ምርምሩ መግባት አለባቸው። ከዚህ አይነት ሀሳብ መላቀቅ አለባቸው።
ወጣቶቹ በማህበራዊ ትስስር ገጾችና አካል በመሰባሰብ ማዋቅራቸውን ከክልል ስር ወረዳ በመዘርጋታቸው የአባላት ቁጥራቸው 20,000 እንደደረሱ ይናገራሉ። ወጣቶቹ ወራዊ የአባላት መዋጮ 30 ብር ይከፍላሉ። ወጣታሽም እንደሚለው በመሰባሰባቸው ውስጥ ሀበሻ ጠቅላላ ህንጻ ስራዎች ተቋራጭ አክሲዮን ማህበር መመስረታቸው ይናገራል።
ሀበሻ ኢንጂነሪንግ ጠቅላላ ስራ ተቋራጭ አክሲዮን ማህበር የሚለው ስመሰረት አሁን እያንዳንዱ ስራ ትንሽ ከምናዋጣት የአባላት መዋጮ 15 ብለን መስፈርቱን አሟልተን ወደ 8 አይነት የስራ መስኮች ቀጣይ ተሰማርተን ዘርፈ ብዙ መፍትሄዎች ለማምጣት ብለን ያሰብነው ተቋም ነው። እሱም በኮንስትራክሽን የመጀመሪያ አሁን በስራም ተሰማርተንበት ያለበት ሁኔታ አለ። በኮንስትራክሽን ዘርፍ በማኒፋክቸር ግብርና ላይ አግሪካልቸር ላይ መስራት አለብን ብለን ብዙ የቀረጽናቸው ፕሮጀክት አሉ። አውቶሞቲቭ ላይ አግሮ ፕሮሰሲንግ ላይ በማኒፋክቸር እንደዚያው ሌላው ደግሞ ሪል ስቴት ግንባታም በሚል ማህበረሰብ አገልግሎት ትምህርት ቤት ጤና ሊላ መሰለኝ በነሱ ሁሉ የተለያየ ፕሮጀክት ተቀርጾ በዛም የሚሰማራበት ቀጣይ እንዲመቻች ለሚል ይሄንን ተቋም አስተሳሰብ
አሁን አክሲዮን ለማቋቋም ካፒታል ያስፈልጋል።
ምንም ያን መሰረታችን ረጃምስ ሁለት ሲኖትራክ ግልባሽ ወኪና አንድ ካፒታል ይካል ለምሳሌ ስንመሰረተው በመነሻ 450 ሺህ ብር መነሻ ካፒታል አድርገን ምሰረተው ስናደር 2250 ልጆች ይመሰረታል። ያንዱ አክሲዮን ታክስ ብራንድገን ኦፕን አድርገው የሚችል ይሳተፋል። ይመችል ደግሞ በሚችል ጊዜ መሳተፍ እንዲችል አድርገን ተራጀው ብራዘጋጀው ወደ 500-600 ሰዎች በላይ ጊዜ ተሳተፈ። ወደ 2 ሚሊዮን አዋጣ በመጀመሪያ ተር በዛ አንድ ገባሽ መኪናና አንድ ፒካፕ ገዝተን ደረጃ 6 መስፈርት ስለምንጠይቅ እሱን አወጣን። በውሃ ዘርፍም እንደዚሁ ደረጃ 5 አወጣን። የመጨረሻ ግባችንኛ አንድ ይሄ ማህበር የአማራ ክልል ሳት ማንሶች ማህበር የሚለው በመንግስት ነው ዘርፍ መንግስትና ለማንኛውም ቴክኖሎጂ ከመንግስትና ጋር የተገናኘ ነው። ስለዚህ ወጣቱን ጊዜውን ተጠቅሞ ወጣቱ የራሱን ችግር እንዲፈታ የሀገሩንም ችግር እንዲፈታ ችግር ፈች ተቋም መገንባት ነው።
በዚህ አክሲዮን ስራ ያልነበራቸው ስራ ጀምረዋል። ስራ ያላገኙት ተስፋቸው ማህበራቸው ነው። የነገ ተመራቂዎችም አራያቸው ነው ይላል ወጣት ሀሽም። ወጣት ጋሽ ረሸግሬ በማህበሩ የስራ እድል ያገኘ ወጣት
ይባላል። በ2011 ዓ.ም ተመረቀ ከደብረታ ዩኒቨርሲቲ በሃይድሮሊክስ ኤንድ ወተር ሪሶርስ ኢንጂነሪንግ ነው የጨረስኩት። እዚህ የአማራ ክልል ስራት መንግስት ማህበር አስተማሪ ያለኝ ኃላፊነት የዋና ጽፈት ቤቱ ጽፈት ቤት ኃላፊኛው እያገለገሉት ያለው ከ2011 ጀምሮ ካርኩበት ወዲህ አንስቼ
የአማራ ክልል ስራና ስልጠና ቢሮ ወጣቶቹን መርዳት እንዳለበት አምኗል። ምክትል ቢሮ ኃላፊው አቶ አወቀ ዘመነ ይህንኑ ሲያብራሩ
የመንግስት ማህበር በመንግስትና የስራት የመንግስት ማህበር በመንግስትና ዘርፍ ተመርቀው ስራ ስላላገኙ አንደኛ ያው የሰው ቻሌንጅ ለማድረግ ሁለተኛ በራሳቸው እየተደራጁ ስራ ለመስራት አውቀዋለሁ ማርከዙን እየተደራጀበት ማለት ነው። እና እንደዚህ አይነት የፈጠራ ጆሮ ስራ የሚገቡትን እኛ መደገፍ አለብን። አንዱ ከምድር አኳያ ሁለተኛው ከመስሪያ ቦታ አኳያ በያሉበት ክፍለ ከተማ በያሉበት ወረዳ እንደዚህ አይነት የመስሪያ ቦታ እንዲመቻች
አሽ የስራ ፍቃድ ለማውጣት እንዲሁም ሌሎች ጉዳዮችን ለማስፈጸም ለወጣቶቹ እንቅፋት የሆነባቸውን ሲገልጽ መመሪያ የሚል እሳቤ ነው። ይህ እሳቤ ደግሞ ሀገሬን ጉርቷታል ይላል። ለአሜሪካ ድምጽ አስቴር ምስጋናው ባህርዳር።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። ኢትዮጵያ በከፍተኛ ለውጦች ውስጥ እያለፈች ያለች ሀገር ስትሆን በተለያዩ ቦታዎች የሚነሱ ግጭቶችን ለማስቆምና ዘመናት ላስቆጠሩ ጥያቄዎችና ችግሮች መፍትሄ ለመስጠት የሀገራዊ ምክክር መድረክ እያዘጋጀች ትገኛለች። ሀገራዊ ምክክሩ እጅግ በጣም አስፈላጊ ነው፣ መፍትሄ ያመጣል የሚሉ እንዳሉ ሁሉ ምክክሩ ላይሳካ ይችላል፣ በተለያዩ ምክንያቶች የተለያዩ ተግዳሮቶች እያጋጠሙት ነው የሚሉ አስተያየቶችም ይሰማሉ። እናንተስ በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ ስንል ጠይቀን ከሰጣችሁን ምላሾች ውስጥ ጥቂቶቹን እንስማ።
እንግዲህ ሀገራዊ ምክክር መድረኩ አስፈላጊ ነው ብዬ ነው የማስበው። የተሟላ ባይሆን እንኳን ያው ግለቶች ሲኖሩ ነገር ግን ለሰላምና ሀገርን በሀገር ከማስቀጠል አኳያ አንድ እርምጃ መራመድ እንደሆነ ነው የሚሰማው። ከዚህ አንጻር መልካም ነው፣ የተሻለ ነው ብዬ ነው የሚያስበው። ከሁሉም የፖለቲካ ፓርቲዎች ብቻም ሳይሆን እንደ ሀገር ኢትዮጵያ ተብሎ እንዳለች እንደ ሀገር ከየክልል ከየክልሉ ወይም ደግሞ የኢትዮጵያን ሰላም ከሚፈልጉ ከሁሉም አካላት ማለት ነው እነሱን ያካተተ ቢሆን አካታችነት በደንብ ተደራሽነት ያለው ይሄን ከማለት አንጻር ነው እንጂ የምክር መድረክ መጀመር በራሱ ድልድል መፈጠሩ ከማስቀደም አንጻር እና የተሻሉ ሰላማዊ ቀጣይ እርምጃዎች እንዲኖሩ የተወሰነ አንድ እርምጃ መራመድ እንደሆነ ነው የሚሰማኝ። የተሟላ ነው ማለት ያልችልም፣ ግን አንድ ፊት መሄድ እንደሆነ ነው የተሰማኝ።
እኔ ደመላሽ አማረ እባላለሁ። የአዲስ አበባ ነዋሪ ነኝ። የምክክር ሂደት መኖሩ አዎንታዊ ነው፣ እኔ በፖዚቲቭ ነው የማየው። ምክንያቱም እዚ 5 ትልልቅ ሃይማኖቶች ከ80 በላይ ብሔር ያለበት ሀገር ውስጥ ነው የምንኖረው። በጣም ዳይቨርሲፋይድ የሆነ ሀገር ውስጥ ነው። የሚኖረው። በዚህ ሀገር ውስጥ ነው ደግሞ የኢኮኖሚ፣ የፖለቲካ፣ የማህበራዊና የታሪካዊ ጥያቄዎች ይነሳሉ። ያው ረጅም ጊዜ ተነስተዋል። በዚህ ላይ ከአንዱ ስርዓት ወደ ሌላ ስርዓት ሽፍት የተደረገው ኢትዮጵያ ውስጥ ስሙዝ በሆነ ትራንዚሽን አይደለም፣ በመሳሪያ ነው። ስለዚህ አንዱ ወደ አንዱ ሲሸጋገር ጥሎት የሚያልፈው ጠባሳ አለ። እነዛን ጠባሳዎች ለማከም እንደዚህ አይነት የምክክር መድረኮች መኖራቸው የሚበረታታና የሚደገፍ ይህ እንዳለ ሆኖ ግን ይህ ነገር መሰረታዊ ለውጥ ያመጣል ምናምን የሚለው ነገር ግን ራሱን የቻለ ሌላ ጥያቄ ነው ማለት ነው። ምክንያቱም እነዚህ ሁላ በታሪክ አጋጣሚ እጅግ በጣም የተሳሰቡ ችግሮች ባሉበት ሀገር ውስጥ አንዴ የተዘጋጀ የምክክር ኮሚሽን መሰረታዊ ለውጥ ያመጣል ብዬ አላስብም። ግን ጅምሩን አፕሬሽት አደርጋለሁ። ፌዝ ሊኖረው ይገባል። የመጀመሪያው ስራ ከተሰራ በኋላ ያ ስራ ተገምግሞ የሚስተካከሉ ነገሮች ተስተካክለው ምን ብለው ከእንደገና ሰከንድ ፌዝ ሰርድ ፌዝ እያለ ካልሄደ በስተቀር አስቸጋሪ ነው። በመሰረቱ ሁሉም ነገር ኢንክሉሲቭ ቢሆን ወይም የተካተተ ነገር ቢሆን ተመራጭ ነው። ግን ሁልጊዜ ነገሮች እንዳሰብሽው ሊሄዱ አይችሉም። አንዴ በተለያየ ምክንያት እዛ ውስጥ ያልተካተቱ ኃይሎች ይኖራሉ ምናምን፣ ያ ግልጽ ነው። ስለዚህ ችግሩ ያለው እነዚህ ያልተካተቱ ኃይሎች ጋር ብቻ ሳይሆን ችግሩ ያለው በተካተቱ ውስጥ ነው። የተካተቱ ውስጥ እነዛ ምክር ኮሚሽን ውስጥ ያሉ የወከሉትን ማህበረሰብ ውስጥ ችግር ስላለ አትሊስት የመጀመሪያ በሀገር አንድ ላይ ቆመን ለመቀጠል አንድ ላይ የተካተቱት ኃይሎች ወይም እርቅና ምክር ኮሚሽን ያካታቸው ኃይሎች ራሳቸው እርስ በርስ ተነጋግረው ምን ብለው ያንን ችግር መፍታት አለባቸው። ያ ሁለተኛ ይሆናል ማለት ነው። አሁን ለምሳሌ በጦርነት ውስጥና በተለያየ ምክንያት ያልተካተቱት ኃይሎች ደግሞ በሰከንድ ፌዝ ማካተት ይቻላል ብዬ አስባለሁ። እ እነሱን ስንጠብቅ የምጣት ቀርም ሊመጣ ይችላል እና እኔ መጀመሩ ሁልጊዜ በጅምር አምናለሁ። መጀመሩን አፕሪሼት አደርጋለሁ። ግን ቢካተቱ ጥሩ ነው። ካልተካተቱም ደግሞ ተጀምሮ በጊዜ ሂደት ውስጥ ደግሞ ሌሎችንም ማካተት ይቻላል ብዬ አስባለሁ።
ታዲያ ባላለው ካድሻው ውጤታማ ነው አይደለም የምንለው ያው በምንድን ነው ስራው በሚካሄድበት መንገድ አንግል የሚሆነው ማለት ውጤታማ ይሆናል ብዬ የማስብበት መንገድ አለ፣ ላይሆን ይችላል ብዬ የማስብበት መንገድም አለ። ውጤታማ ይሆናል ብዬ የማስበው ምናልባት ሁሉንም ያቀፈ አይነት ውይይት ከሆነ፣ ምናልባት ከአንድ አቅጣጫ ብቻ የሚመጡ ሀሳቦች ብቻ የማይንጸባረቁበት ውይይት ከሆነ ነው። እንደ ሀገር ሀገራችን ላይ አሁን ላይ የሚያጣሉ ምክንያቶችን እና ደግሞ የሚያጣሉትን ሀሳቦች ይዘው ያሉ ሰዎችን ያማከል አይነት ምክክር ከሆነ ይሳካ ይሆናል ብዬ ተስፋ አደርጋለሁ። ሁሉንም ያማከል አይነት ካልሆነ ችግር ይፈጠራል፣ ወይም ደግሞ በታሰበው ልክ ውጤታማ አይሆንም ብዬ የማስበው ለዛ ነው። አሁን ላይ ከሁሉም ምናልባት ከሁሉም የፖለቲካ ፓርቲዎች ገቢ እንኳን ብለን ብናስብ በፐርሰንት እንኳን ቢሆን እንኳን ነገር ግን ምንድነው የሰው የማያግባቡ ርዕሶች አሉ አይደል? አሁን ላይ እንደ መሰረታዊነት የሚነሱ ጥያቄዎች ባንዲራው እሱ የመጀመሪያ ነው የሚሆነው እና ደግሞ የኢትዮጵያዊነት የምንለው ራሱ አንዳንዶች ኢትዮጵያዊነት ምንድነው ዜግነት ነው እንጂ ማንነት አይደለም ብለው የሚያነሱት ጥያቄ አለ። እንደዚህ አይነት ሁሉም ሰው ውስጥ ጥያቄ የሚፈጥሩ ኢሹዎች ግን ለማንሳት የማይደፍሩ ኢሹዎችን አንስቶ እዛ ላይ ከሆነ የሚሰራበት እዚህ ምናልባት ተስፋ ይኖራል ብዬ አስባለሁ።
አስተያየቶቻችሁን ስላደረሳችሁን ሁላችሁንም እናመሰግናለን። አሁን ደግሞ ሰዓቱ የስፖርት ነው። የሮማን አብራሞቪች ቼልሲን የመሸጥ ውሳኔና ውዝግቡ፣ ለዓለም ዋንጫ የመጨረሻ ማጣሪያ ጨዋታውን የሚያደርገው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያ ጨዋታ በሜዳው መሸነፉ፣ እንዲሁም ደግሞ በውዝግብ የታጀበው የቤጂንግ 2022 የክረምት ኦሎምፒክ ፓራ ኦሎምፒክ ትላንት ፍጻሜውን ማግኘቱን ኬኔዲ አባተ እነዚህን አካቶ የስፖርት ዘገባውን አሰናድቷል። ቀጥሎ ይቀርባል።
ሩሲያዊው ቢሊዮነር ሮማን አብራሞቪች ቼልሲን ለመሸጥ ቢወስኑም የተጣለባቸው ማዕቀብ እክል ሆኖባቸዋል። የብሪታንያ መንግስት የቼልሲ እግር ኳስ ክለብ ባለቤት ሮማን አብራሞቪችን ጨምሮ 7 ሩሲያውያን ቱጃሮች ሀብታቸውን እንዳያንቀሳቅሱ አግዷል። የሩሲያው ፕሬዝዳንት የቅርብ ሰው እንደሆኑ የሚነገርላቸው ሮማን አብራሞቪች ከታገዱባቸው ሀብቶች መካከል ክለባቸው ቼልሲ ይገኛል። በክለቡ እገዳው ከሚያካትታቸው ነጥቦች መካከል ከዚህ በኋላ ትኬት እንዳይሸጥ፣ የንግድ ሱቆቹ እንዲዘጉ፣ ተጫዋቾችን መሸጥም ሆነ መግዛት እንዳይችል የሚከለክሉ ይገኙበታል። ይህ እንደሚመጣ ቀድመው የተረዱ የሚመስሉት ሮማን አብራሞቪች እገዳው ከአራት ቀናት በፊት ሐሙስ ዕለት ከመጣሉ አስቀድመው ክለቡን ለመሸጥ መወሰናቸውን ገልጸው ነበር። ከክለቡ ሽያጭ የሚገኘው ገንዘብ የሩሲያ ዩክሬን ጦርነት ሰለባ የሆኑትን ሁሉ የሚጠቅም ፋውንዴሽን እንዲቋቋምበት መመሪያ ሰጥቻለሁም ብለዋል ሩሲያዊው ቢሊየነር። ፋውንዴሽኑ ለጦርነቱ ተጎጂዎች አስቸኳይ ድጋፍ እንዲሁም የረጅም ጊዜ የማገገሚያ ድጋፍ እንደሚያደርግም ገልጸው ነበር። ለ19 ዓመታት በባለቤትነት ያስተዳደሩትን ክለብ የመሸጥ ውሳኔ ላይ የደረሱት አሁን ባለው ሁኔታ ለክለቡ፣ ለደጋፊዎች፣ ለሰራተኞቹ እንዲሁም ለክለቡ ስፖንሰሮችና አጋሮች ተቃሚ መሆኑን በማመን እንደሆነም ነው የገለጹት። ይሁን እንጂ ይህ ውጥናቸው በማዕቀቡ ምክንያት ፈተና ቢገጥመውም የብሪታንያ መንግስት ግን አብራሞቪች ከክለቡ ሽያጭ ማትረፍ እንደማይችሉ ካረጋገጠ ክለባቸውን እንዲሸጡ ልዩ ፈቃድ ሊሰጣቸው እንደሚችል ተጠቁሟል። የእንግሊዝ ፕሪሚየር ሊግም አብራሞቪች ቼልሲን እንዳይመሩ እግድ የጣለባቸው ሲሆን ይህም ክለቡ በፍጥነት ካልተሸጠ አደጋ ውስጥ መሆኑን ይበልጥ የሚያሳይ ነው። የተለያዩ የክለቡ ስፖንሰሮችም ከክለቡ ጋር ያላቸውን ውል አቋርጠዋል። በአጠቃላይ ያለው ሁኔታ የክለቡን ሰራተኞች ስራችንን እናጣለን የሚል ስጋት ላይ ጥሏቸዋል። ለዓለም ዋንጫ የመጨረሻ የማጣሪያ ጨዋታውን ማድረግ የጀመረው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በመጀመሪያ ጨዋታው በሜዳው ተሸንፏል። በኮስታሪካ አስተናጋጅነት በሚካሄደው ከ20 ዓመት በታች የሴቶች የዓለም ዋንጫ ላይ ለመሳተፍ እስካሁን አስደናቂ ጉዞ አድርጎ የመጨረሻ ማጣሪያ ጨዋታው ላይ የደረሰው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ትናንት እሁድ ዕለት የጋናቸውን አስተናግዶ 3-0 በሆነ ውጤት ተሸንፏል። በአዲስ አበባ በሚገኘው አበበ ቢቂላ ስታዲየም በተደረገው በዚህ ጨዋታ የጋና ብሔራዊ ቡድን ተጫዋቾች ቡድናቸው ድል ያደረገበትን 3ቱንም ጎሎች በመጀመሪያው አጋማሽ ነው ያስቆጠሩት። ከረፍት መልስ በሁለተኛው አጋማሽ የኢትዮጵያ ተጫዋቾች የተሻለ የኳስ ቁጥጥር ቢኖራቸውም የውጤት ለውጥ ግን መፍጠር አልቻሉም። ውጤቱ የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን በኮስታሪካው የዓለም ዋንጫ የመሳተፍ እድሉን ያመነመነ ነው። ብሔራዊ ቡድኑ በዓለም ዋንጫው ለመሳተፍ በጋና የሚያደርገውን የመልስ ጨዋታ ከ3 ጎል በላይ በሆነ ልዩነት ማሸነፍ ይጠበቅበታል። በውዝግብ የታጀበው የቤጂንግ 2022 የክረምት ፓራሊምፒክ ተጠናቀቀ። የሩሲያና የቤላሩስ አትሌቶች በዩክሬን ላይ ተፈጸመ በተባለው ወረራ ምክንያት እንዳይወዳደሩ ታግደው የተመለሱበት የቤጂንግ የክረምት ፓራሊምፒክ ትናንት እሁድ ዕለት ፍጻሜውን አግኝቷል። የፓራሊምፒክ ውድድሩን አስተናጋጇ ቻይና በበላይነት አጠናቃለች። ቻይና 18 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 61 ሜዳሊያዎችን በማሸነፍ ነው የሜዳሊያ ሰንጠረዡን በመሪነት ያጠናቀቀችው። ከሩሲያ ጋር በጦርነት ላይ የምትገኘው የዩክሬን አትሌቶች ወደ ቻይና ለመድረስ ፈታኝ ሁኔታዎችን ቢጋፈጡም በሜዳሊያ ሰንጠረዡ ሁለተኛ ደረጃን ይዘው አጠናቀዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጥንካሬያችንን ለዓለም አሳይታችኋል ሲሉ የሀገራቸውን የፓራሊምፒክ አትሌቶች አወድሰዋል። አሁን ላይ ሁሉም ዜጋ በተሰማራበት ዘርፍ ዩክሬንን ክብር እያጎናጸፋት ነው ሲሉም አክለዋል። ካናዳ ደግሞ በቤጂንጉ የ2022 የክረምት ፓራሊምፒክ ሶስተኛ ደረጃን ይዛ አጠናቃለች። የዓለም አቀፉ የፓራሊምፒክ ኮሚቴ ፕሬዝዳንት አንድሪው ፓርሰንስ በውድድሩ የመዝጊያ ስነ ስርዓት ላይ ባደረጉት ንግግር ዝግጅቱንና ውድድሩ የተከናወነበትን ስታዲየም አድንቀዋል። የተስፋ ብርሃኖችና የሰላም ሻምፒዮናዎች በማለት የጠሯቸውን አትሌቶችም አሞካሽተዋል። የቻይናው ፕሬዝዳንት ጂ ጂንፒንግም በመዝጊያ ስነ ስርዓቱ ላይ ታድመዋል። የ2026 የክረምት ጨዋታዎችን የምታዘጋጀው የጣሊያኗ ሚላኖ ኮረንቲና የፓራሊምፒክ ባንዲራን ከቤጂንግ ተረክባለች። በመጨረሻም ፊፋ በኳታር 2022 የዓለም ዋንጫ ዝግጅት በሚሰሩ ስደተኛ ሰራተኞች ጉዳይ ላይ ከአምነስቲ ጋር ሊወያይ ነው። ፊፋ ከዓለም ዋንጫ ጋር በተያያዘ በኳታር በስደት ላይ ሆነው በሚሰሩ ሰራተኞች ደህንነት ዙሪያ ከዓለም የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል ጋር ዛሬ በዙሪክ እንደሚወያይ አስታውቋል። የአሁኑ ውይይት በአገልግሎትና በእንግዳ አቀባበል ዘርፍ ላይ በሚሰማሩ ሰራተኞች ላይ እንደሚያተኩርም ነው የተገለጸው። የአምነስቲ ኢንተርናሽናል ልዑካን ልኡካን ቡድን ዛሬ መጋቢት 5 በዙሪክ የሚገኘውን የፊፋ ዋና መስሪያ ቤት የሚጎበኝ ሲሆን ፊፋ የሰራተኞችን ችግር እንዲፈታ የሚጠይቅ አቤቱታ ያቀርባል ተብሎ ይጠበቃል። ከዚህ ውይይት በኋላ ፊፋ ከኳታር ባለስልጣናት ጋር እስካሁን የታዩ ለውጦችንና አሁንም ድረስ ያሉትን ተግዳሮቶች በተመለከተ ውይይት እንደሚያደርግ አመልክቷል። የባህረ ሰላጤዋ ሀገር እንደ ጎርጎሮሳውያን አቆጣጠር በ2010 የ2022 የዓለም ዋንጫን የማዘጋጀት እድል ካገኘችበት ጊዜ ጀምሮ በስደተኛ ሰራተኞች አያያዝ ስትተች ቆይታለች። በተያዘው የጎርጎሮሳውያኑ አመት መጀመሪያ ላይ ዘ ጋርዲያን ባወጣው ዘገባ ኳታር እድሉን ካገኘች በኋላ በስታዲየሞችና ሌሎች የመሰረተ ልማት ግንባታ ስራዎች ላይ የተሰማሩ 6500 ስደተኛ ሰራተኞች ህይወታቸውን እንዳጡ ይፋ አድርጓል። ይህን አሃዝ ኳታር ባትቀበለውም በሀገሪቱ ላይ ከፍተኛ ተቃውሞ መሰማቱ ይታወሳል። የኳታሩ የዓለም ዋንጫ በጎርጎሮሳውያኑ ህዳር 21 ሊጀመር ቀን ተቆርጦለታል። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የጋቢና ቬ መሰናዶ ይቀጥላል። ቀጣዩ ዘገባ ደግሞ እንብዛም ስለማይታወቀው የጤና እክል ያነሳል። በእንግሊዘኛው አጠራር disfiguring disease ኖማ ወይም ደግሞ ገጽታን የሚያበላሹ በሽታዎች በአብዛኛው እንደ ኢትዮጵያ ባሉ በታዳጊ ሀገራቶች ውስጥ ይበዛሉ። በቂ የሆነ የህክምና እርዳታ ባለማግኘት ምክንያት 90% የሚሆኑ ታማሚዎችም ህይወታቸው እንደሚያልፍ ጥናቶች ያሳያሉ። ይሄ በሽታ ይበልጥ ትኩረት አግኝቶ የሰዎችን ህይወት ማዳን እንዲቻል የተራዶ ተቋማት ያለም የጤና ድርጅት ትኩረት ከተነፈጋቸው የምድር ወገብ በሽታዎች መካከል እንዲመዘገበው ጥረቶች እያደረጉ ይገኛሉ። የአሜሪካ ድምጹ ሄነሪ ዊልኪንሰን ዘገባ ሀብታም ስዩም እንደሚከተለው ያቀርብልናል።
የስምንት አመቱ አማዱ ካምፓውሬ ህክምና ሳያገኝ ተቀሩ 10 ተጠቂዎቹ መካከል 9ን ከሚገድለው የኖማ በሽታ በቅርቡ አገግሟል። በዚህ ቆላ በሽታ ተይዘው ከተረፉት መካከል አብዛኞቹ የፊታቸው ተፈጥሯዊ አቀማመጥ ይዛባል። ኖማ የአማዱን ፊት ቢጎዳውም ባንጠራው ምንም ለመናገር ግን ይብለኛ ነው። በሽታው በቀላሉ በጸረ ተዋሲያን ሊታከም የሚችል ነው። ሳቢር ኮምፓውሬ የአማዱ አባት ናቸው።
የበሽታውን ምልክት የተመለከት ነው በገና በኋላ አቅራቢያ ነበር። ሲጀምረው አፉን እንደሚባለው ይነግረን ነበር። አመገብም አቃተው። ቆይቶ ደግሞ ውሃ እንኳን ለመጠጣት ተቸገረ።
ካምፓውሬ ልጃቸውን 25 ኪሎ ሜትር ርቆ ወደሚገኝ ካያ በሚባል የቅርብ ከተማ ወዳለ ሐኪም ቤት ወሰዱት። ሴንቲሊኒስ የተባለው የስዊዘርላንድ መንግስት ያልሆነ ድርጅት ለፈጠረው ግንዛቤ ምስጋና ይግባና በዚያ ያሉ የህክምና ባለሙያዎች የበሽታውን ምንነት አወቁ። ሲዲ ኦማር ቦይና በዋጋድጉ ሴንቲኔሊስ የህክምና ማዕከል በሽታውን በተመለከተ ልዩ ስልጠና ያላቸው ነርስ ናቸው።
በቡርኪና ፋሶ የሚገኙ አብዛኞቹ የጤና ባለሙያዎች ኖማ ስለሚባለው በሽታ ብዙም እውቀቱ የላቸውም። ስለሆነም ከዋጋድጉ 4-500 ኪሎ ሜትሮች ርቀው ለሚገኙ የህክምና ምርመራ ማድረግ በእጅጉ አስቸጋሪ ነው።
ሲዲ አንዳንድ ጊዜ በዋትሳፕ የሚላኩላቸውን ፎቶዎች በማየት በሽታውን እንደሚለዩ ይናገራሉ። ኦዴት ስሪኒ በተመሳሳይ በኖማ በሽታ ተጠቅታለች። ስራ ማግኘትን ጨምሮ በሴንቲኔሊስ ክሊኒክ ውስጥ ክትትልና ድጋፍ ለማግኘትም ይችላለች።
የሚስተፊነኝ ሰዎች አሉ። ሲስተፊ ሀዘን ይሰማኛል። ነርሶቹ ግን በእጅጉ ረድተውኛል።
ኖማ በአሁኑ ጊዜ በዓለም የጤና ድርጅት ትኩረት ያልተሰጣቸው የቆላ በሽታዎች ዝርዝር ውስጥ አልተካተተም። ለትርፍ ያልተቋቋመው ድንበር የለሹ የሐኪሞች ቡድን እንደ እብድ በሽታና ደንጊ ሁሉ በሽታው በዝርዝር ውስጥ እንዲካተት ዘመቻ ጀምሯል። ክሌር ጀንቴት የዘመቻው አስተባባሪ ናቸው።
በማህበረሰብ ደረጃ ህመምተኞች ይገለላሉ። በበሽታው የሚያዙ ሰዎች ቢኖሩ እንኳን ማህበረሰቡ ስለሚደብቃቸው ስለመኖራቸውም ሳናውቅ ለሞት ሊዳረጉ ይችላሉ። በበሽታው ከተያዙት መካከል ከ90% በላይ የሆኑት ለሞት እንደሚዳረጉ ግምት አለ።
የዓለም ጤና ድርጅት በሽታዎቹን በዝርዝር ውስጥ ለማካተት ማህበረሰባዊ መገለልና የሞቱ ሰዎችን ቁጥር ከግምት ውስጥ እንደሚያስገባ አስታውቋል። ያለው አቅም ውስን ስለሆነ ደግሞ አንዳንድ በሽታዎች ሳይካተቱ ቀርተዋል። የድርጅቱ የፕሬሽም አሽክ ሞሎ አንድ በሽታ በመዝገቡ ላይ በመስፈሩ የሚመጣውን ለውጥ እንዲያስረዳሉ።
It really brings
በበሽታው ላይ ያለ ትኩረትን በአንድ ደረጃ ከፍ ያደርጋል። በመጀመሪያ የአደገኝነት ደረጃ ውስጥ ከተካተተ በሽታውን ለመከላከል ዓለም አቀፍ መርሃ ግብር ይዘጋጃል። ግንዛቤ ማስጨበጫ መርሃ ግብሮችና መሰል ጉዳዮችን የተመለከተ ድጋፍ ይመደብለታል።
ወደ አማዶ ኮምፓውሬ ስንመለስ ሐኪሞች ያደረጉለት እገዛ የሚያበረታታ እንደሆነ ይናገራል።
ሰዎች ከበሽታቸው እንዲፈወሱ ለማድረግ ሐኪም መሆን ፈልጋለሁ።
የዓለም ጤና ድርጅት በተዘነጉ የቆላ በሽታዎች ዝርዝር ውስጥ ተጨማሪ በሽታዎችን ለማካተት እቅድ ይዟል። የኖማ በሽታ አንድ ይሁን እንደው ለወደፊቱ ይታወቃል።
አጮቻችን ከኛ ጋር ስለነበራችሁ ቆይታ እናመሰግናለን። ደህና ደሩ።